አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የሥራ ፎርስን ለማዘጋጀት ተነሳንበት ዘመቻ ነውና ይህን አስር ለጤና ማለት ነው።
የስትንፋስን የህይወት ምስጢርነትና የመኖር ያለመኖርን ይሃል ከምንም በላይ ወሳኝ መሆኑን ብናውቅም
በተፈጥሮ ያገኘነውን ቀኑን ሙሉ ያለማቋረጥ ማቋረጥ የማይታለም ነውና በልማድ ከማድረግ ያለፈ የዋጋውን ያህል ቦታ አንሰጠውም የሚለው ጠቅላላ አነጋገር
ይበልጡኑ መሰረት ከጣለበት የምስራቁ ዓለም ፍልስፍና ወደ ዘመናዊ ሳይንስ ዓለምም ከዘለቀ ሰነባብቷል።
ያተነፋፈስ ልማዳችንን ማሻሻልና ከቀልባችን የመሆንን ያህል ቅርባችን የሆኑ ዘዴዎችን በመቅሰም ጤናችንን በእጅጉ ማጎልበት የመቻላችንን እድል
ልዩ ትኩረት ሰጥተው ሚሊዮኖችን የመድረስና የማስተማር ውጥን ያዙ እንግዳ ማሉን
ዶክተር ሰላም አክሊሉ ከስቱዲያችን ተገኝተዋል።
ዶክተር ሰላም አክሊሉ በቅድሚያ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ከጥቂት አመታት በፊት ወዲህ ወደ ቢሮአችን በቀባሉበት ወቅት ሞያውን ካይሮፕራክቲክስን በሚመለከቱ ጉዳዮች ዙሪያ የመወያየት እድል አግኝተን ነበር። ለመሆኑ በእንግሊዘኛ አጠራሩ የሚታወቀው ይህ ሞያ ምትክ የአማርኛ አጠራር ተገኝቶለት ይሆን?
አልተገኘም። በሱ ነው የምንጠቀመው።
አሁን ደግሞ በዘመቻ መልክ ብዙዎችን ለመድረስ ያሰቡበት አንድ ሰው ወጪ ሳያስፈልገው ብዙም ሳይደክም በራሱ በቀላሉ ሊያደርጋቸውና ጤናውን ለማሻሻል የሚያግዙ ጉዳዮች ይዘው ነው የተነሱት። ዘመቻውንም 10 ለጤና ብለውታል። ለመሆኑ 10 ለጤና ምንድን ነው?
በጣም አመሰግናለሁ ለዚህ ድል። 10 ለጤና ብለን ያልነው 10 ደቂቃ ወስደን ስራ ከመጀመራችን በፊት በምንም አይነት ስራ ገበታ ላይ ላለ ሰው፣ ቢሮ ውስጥ ለሚሰራ ሰው ይሆናል፣ ኮንስትራክሽን ላይ ለሚሰራ ሰው ይሆናል፣ ፋክተሪ ውስጥ ለሚሰራ ሰው ይሆናል፣ ብዙ ዝግጅት ሳይፈልግ 10 ደቂቃ የምናደርገው እንቅስቃሴ ነው። ከእንቅስቃሴው ጋራ ግን በኃይለኛነት አተነፋፈሳችን ላይ በማተኮር አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የስራ ፎርስን ለማዘጋጀት የተነሳንበት ዘመቻ ነውና ይሄን 10 ለጤና ማለት
ትልቅ ዘመቻ ነው። እንዳሉት ለማህበረሰብም ጭምር በተዘዋዋሪ የሚረዳ ነገር ነው ያሰቡትና እስኪ እንዴት ነው የሚሰራው? አተነፋፈስን ስናስብ በተፈጥሮ ሳናቋርጥ የምናደርገው ነገር ነውና ምን አዲስ ነገር ማድረግ ያለብን አለ? ካልታመም እንደና ከሆን ልንል እንችላለን።
እውነት ነው። በዘልማድ የምንተነፍሰው አተነፋፈስ በጣም በቂ ያልሆነ አየር የምንስብበት ነው። እሱን መተን እንመለከተዋለን። ከአተነፋፈስ ሌላ በተቻለ መጠን ልብና ጭንቅላታችንን ማገናኘት፣ አሁን በእንግሊዘኛ ሃርት ብሬን ኮሄረንስ የሚባለው ነገር በአገራችን ድሮ በአያቶቻችን ሲባል የነበረው እንደው ልጄ ከቀልብ ሁን ልብ ብለን ስናደርገው፣ ከዛ ቀጥለን አቋማችን ላይ በጣም እናተኩራለን። አቋማችን ላይ ስናተኩር አከርካሪ አጥንታችንን እናስባለን፣ አቋቋማችንን እናስባለን፣ የነርቭ ስርዓቱን ማነቃቃት ላይ እናስባለን። ከነርቭ ስርዓቱ ባሻገር ሰርኩለተሪ ወይንም ደግሞ የደም ዝውውራችንን ማነቃቃት ይሆናል። ከሱ ደግሞ ባሻገር ሊምፋቲክ ሲስተሙንም እናነቃቃለን። በጣም የብዙ በሽታ መከላከል ሊሆንልን የሚችለው የሊምፋቲክ ሲስተማችን በደንብ ሲዘዋወር ነው። ምክንያቱም እሱ ነው የበሽታ መከላከል ኃይላችንን የሚያጎለብት። በዚህ በአስር ደቂቃ ውስጥ ሁሉን አይነት የሰውነታችን ስርዓት ሁሉ ሊነካ በሚችልበት ያንዳንዱ እንቅስቃሴ ብዙ ከኋላው ምክንያታዊ የሆነ ከራስ ቅላችን እስከ ጣታችን ድረስ የምንንቀሳቀስበት የአይናችን ማስሎች የሚንቀሳቀሱበት አይነት። ምክንያቱም የአይናችን ማስሎች ብዙ ጊዜ ኮምፒውተር ላይ በመኖርበት ጊዜ አይናችን ዙሪያ ያሉትን ጥንቻዎች ማንቀሳቀስ ራሱ ትልቅ የጤናችን አንደኛው መሰረት ነው እላለሁና ትንፋሽ ብለን ስንል እንዲሁ ልቀን እንተነፍስ የለም ወይ የሚለውን ልመልስ። በልማድ ትንፋሽ ሰው ተንፈሱ ስንል ምን እንላለን ስንጠይቅ ብዙ ጊዜ እስቲ አንድ ሰው አየር ሲስብ እንዴት ነው የሚስበው ብለን በሚስብበት ጊዜ ብዙ ሰው ሆዱ ወደ ውስጥ ነው የሚገባው ብሎ ነው የሚተነፍሰው። ያ ተነፋፈስ ሻሎ ብሪዲንግ ወይንም ደግሞ አጭር ትንፋሽ ይባላል። በቂ ኦክሲጅን አይዝም ማለት ነው። ትክክለኛው ተነፋፈስ ብለን አየር ስንስብ ሆዳችን ወደ ውጭ እንዲወጣ ከዛ አየሩን ስናስወጣ ደግሞ
ሙጥጥ አርገን እናወጣዋለን።
ያውጣ ሆዳችን ወደ ውስጥ የሚሆን እና ብለን የምናስወጣበት ይሄ ሻሎ ብሪዲንግ ወይንም አጭር ትንፋሽ የሚባለው ብዙ ጊዜ ከውጥረት ጋራ ከስትረስ ጋራ በጣም ከወከባ ጋራ የሚመጣ ነውና እንደውም ልንማር ብንወድ ህፃናቶች ልጆች መመልከት ነው እንዴት እንደሚተነፍሱ። እነሱ ያ ውጥረት ብዙ ስለሌለባቸው ከነሱ እንኮርጅ። እስከ 7 አመት የሆኑ ልጆች
በተፈጥሮ ትክክለኛ አተነፋፈስ ነው።
በተፈጥሮ ትክክለኛ
ምን ሆኑ ነው ታደኛ ይቀየር ነው አሳባችን።
የሚገርም ወደ 7 አመት ሲሆን ነው አንድ ሰው ይሄ ኢጎ የሚባለው ነገር ወይንም ደግሞ ፋይት ፍላይት የሚለው ነገር ፍርሃት ጋር ልክ ነኝ ልክ አይደለሁም ተቀባይነት አለኝ የለኝም ደረስኩ አልደረስኩ የሚለው ነገር የሚመጣው ከ7 አመት በኋላ ነውና በዛ ውጥረት ውስጥ እድሜያችን እየጨመረ ሲሄድ የበለጠ ደግሞ ይቻለ እቺ
የተቆራረጠውን አተነፋፈስ እንተነፍሳለንና
ስትረስ ነው ትንፋሻችንን ብዙ ጊዜ በጣም የሚለውጠውና ስትረስ ከ92% በላይ የበሽታ መነሻችን ነው እየተባለ ነው። ሰው እሱን እንዴት እናርገው ስንል እስቲ ወደ ትንፋሻችን እንመለስ። ብለን ስንተነፍስ የመጀመሪያው አውቶኖሚክ ነርቨስ ሲስተም የሚባለው ይሄ ሰውነታችንን ሁለት ዘርፍ አለው። አንደኛው ይሄ ፋይት ፍላይት ብሎ በቃ የሚያስቸኩለን ነው። አንደኛው ደግሞ ፓራሲምፓቲክ የሚባለው ሬስት ኤንድ ዳይጀስት ኦል ኢዝ ዌል የሚለው አለ እና ያንን ለመቀስቀስ ባይ ዲማንድ የምናደርገው ምንድን ነው ብለን መተንፈስ ነው።
በጥልፊያ ውስጥ በውጥረት ውስጥ የነርቭ ስርዓታችን የሚሰራበትን አሰራር ተረጋግቶ ወደሚያደርገው ሁለቱም አሉንና በትንፋሽ ወደዛ መመለስ እንችላለን ነው ያሉን። ያለ
በቃ ልክ መሪ እንደማዞር ማለት ነው። ዩ ኖ አንዳንዴ ቀናችን በጣም ውጥርጥር ብሎ ዓለም ድፍት ያለች በመትመስልበት ጊዜ ጭንቀት በሚበዛበት ጊዜ በዛ ሰዓት አንድ ትልቅ ሀብት ያለን ሰውነታችን ውስጥ ይሄንን ረጋ ያለውን ነገር በዲማንድ ማምጣት እንችላለን። እሱን ልናደርግ ምን ይችላል በትንፋሻችን ብቻ ነው። ሰው ረጋ
ነው። ዶክተር ሰላም መላልሰን አንዱን ጥያቄ እንድናይ ይፈልጋል እንደው ሌሎች ተያያዥ ጉዳዮችን እንዲያነሱልኝ ይፈልጋለሁ። በወትሮ ቀደም ብለን እንዳነሳ ነው በቀን ውስጥ በርካታ ጊዜያት እንተነፍሳለንና እኛ ከሆነ ደግሞ ያ ያመጣው ጉድለት አይታየንም አይታወቀንም። አሁን እርሶ እንደሚሉት አተነፋፈሳችንን ብቻ በመቀየር የጤናችን ሁኔታ ዘለቄታ ያላቸውን ነገሮች የውስጣችንን አሰራር ስሜታችንን ጊዜያዊውን ርቀት ያለውን ይህ ሁሉ የምንቀይርበትን ነገር እንዴት እንረዳው? አንድ ሰው ቅድም ያተነፋፈሱን ጥልቀት ባሳዩት ውስጥ መረዳት ይቻላል እሱ አንዱ ነገር ነው። ግን አብረው የሚዛመዱ እንቅስቃሴዎችም ገልጠዋል። ለምሳሌ አንድ ሰው በዛች 10 ደቂቃ ውስጥ እንዲህ ቢያደርግ ብለን የምንዘረዝራቸው ነገሮች አሉ ከአተነፋፈሱ ጋር የሚዛመዱ።
አዎ ይህንን የአስር ደቂቃ ስርዓቶች በደንብ ለመረዳት የምናስተምረው ትምህርት አለ። ለምንድን ነው የምናደርገው ከሚለው ለምሳሌ እንደዚህ ጥልቅ ያለ አየር መሳብ ምን እያደረገ ነው ሰውነታችን ላይ ብለን እንላለን። አለመተንፈሳችን ምን እያደረገ ነው? አሁን እንደዚህ የምትለው አትንፋሽ ሰውነታችንን በጣም አሲዲክ ያደርገዋል። ሰውነታችን ደሙ አሲዲክ በሚሆንበት ጊዜ ደም ስሮቹ ይኮማተራሉ። ደም ስሮቹ ሲኮማተሩ የደም ግፊቱ ይጨምራል። የደማችን አሲዲክ መሆን የብዙ በሽታዎች መነሻሱ ነው። ካንሰርን ያህል የሴል እክል በጣም በአሲዲክ በሆነ የደም ሁኔታ ውስጥ ነው የሚፈጠረው። ሰው በደም በመተንፈስ ማለት የሰውነታችንን አሲድ መቀነስ ማለት ነው። ደም ስራችንን ሪላክስ እንዲያደርግ፣ ቬዞ ዳይሌት እንዲያደርግ፣ ብለድ ፕሬሸሩን እንዲቀንስ ያደርገዋል። እና ምክንያቶቹን ማወቅ በጣም ወሳኝ። ከሱ ደግሞ ባሻገር ቅድም ያልነው ሃርት ብሬን ኮሄረንስ የሚባለው ወይንም ደግሞ ልብና ጭንቅላታችንን ማገናኘት የሚለው አሁን ሳይንስ ርቆ ርቆ ደርሶበት አራት ስሜቶች ናቸው ብሎ ይለናል። እሱንም እናገናኝበት። አንደኛው በጣም ዋና የሆነው ግራቲቲዩድ ምስጋና ነው። አንድ ሰው ትንፋሹን ልብ ብሎ በምስጋና ውስጥ መሆን ሲችል፣ በኮምፓሽን ውስጥ በርህራሄ ውስጥ መሆን ሲችል ለሶስት ደቂቃ በምስጋና ውስጥ የሆነ ሰው ይላሉ
ያመሰገነ ማለት ሆኖ
ማመስገን ማመስገን በምንም ሊሆን ይችላል። በነገራችን ላይ የፈጣሪ ሊሆን ይችላል፣ ሰው ሊሆን ይችላል፣ አገር ሊሆን ይችላል፣ anything ግን ምስጋና የሚለው ነገር ለሶስት ደቂቃ በእንደዛ አተነፋፈስ ውስጥ ሆኖ ቢቆይ ይላሉ። ይሄ ደግሞ በኮቪድ የተጠና ጥናት ነው። የሚገርምህ ለሶስት ደቂቃ እንደሱ ቢያደርግ አንድ ሰው የበሽታ የመከላከሉን ኃይል በጣም ይጨምራል። ደሙን 3 ደቂቃ በመስጋና ቆይቶ አንድ ሰው ደሙን ቀጥተን ብንመረምር በሽታ የመከላከሉ ኃይል ይጨምራል። ከዛ ባሻገር ክሪኤቲቭ መሆን ይችላል ይላሉ። የፈጠራውን በጣም ፈጠራ ስራ ላይ የሚሰሩ ሰዎች በጣም በጥሞና ሆነው በደንብ አየር ስበው ተንፍሰው ምስጋና ውስጥ ቢቆዩ የመፍጠር ኃይላቸው ይጨምራል። እና አሁን 10 ለጤና ውስጥ እያደረግን ያለነው ምንድነው? ስራ ገበታ ላይ ላሉ ሰዎች ለሁላችንም በእንደዚህ አይነት መንፈስ ብንጀምረው አንደኛ ትንፋሻችንን ማሰባችን፣ የተሻለ ጤነኛ መሆናችን፣ ንቁ መሆናችን፣ ብቁ መሆናችን፣ ለስራ መዘጋጀታችን፣ ማይንድፉል መሆናችን፣ ከልባችን መሆናችን ድንቅ የሆነ የስራ ቀን ይኖረናል። ከልቡ የሆነ ሐኪም ቢኖርህ ደስ አይልም? ከልቡ የሆነ ዳኛ
ሁሉም ቦታ በዛ ሰዓትና ጊዜ ውስጥ በትኩረት ማድረግ የሚያስችለውን ምናልባትም በተሻለ መረዳትም የሚያስችል ሁኔታ ውስጥ ያኖረን ይሆናል። እነኚህ 2-3 ነገሮች ያያያዟቸውን በዚህ ሰዓት ለሚከታተሉ አድማጭ ተመልካቾቻችን ቀረብ ለማድረግ የምስጋናን ጉዳይ አንስተዋል። ከልብ መሆንን ከቀልብ መሆንን አንስተዋል። ባተነፋፈሳችን የሚገለጠውን ነገር አንስተዋል። እነኚህ ቀደም ሲል የምስራቁ ዓለም ፍልስፍና ሃይማኖታዊ እንቅስቃሴዎች ጋር ተዛምደው ነው የሚታወቁት። አሁን ወደ ምዕራቡ ዓለም እንደው ገፋ እያደረጉ በሳይንሱም ብቅ እያሉ መታየት ጀመሩ እንጂ የቀደመ ስር የሰደደ የምስራቁ ዓለም ባህል ውስጥ ያለ ነው። በሳይንስ ግን ምን ያህል ነው አሁን ይሄ ሐሳብ ቀላል መሆኑም ዘወትር ከምናደርጋቸው ወይም ደግሞ ቸል ካልናቸው ነገሮች ጋር መያያዙ ክብደቱንና እርሱ የገለጹትን ያህል ትልቁን ዋጋ እንድንረዳ አያደርገንም? እና ምንድን ነው ሳይንሳዊ መሰረቱ?
ሳይንሳዊ መሰረቱ አሁን በጣም እየሰፋ ነው። እንደው ይህንን ነገር በደንብ ጠልቆ ማየት ለሚፈልግ ሰው ሃርት ማት ኢንስቲትዩት የሚባል ከ30 ዓመት በላይ ይህንን ጥናት ሳይንቲፊክ የሆነውን ሰው ልጅ ጤናው ላይ ምን አይነት ኢፌክት እንደሚያመጣ ልቡና ጭንቅላቱን ማገናኘት በሚለው ያጠኑት ሰፊ ነገር አለ። እሰዬ ሳይንስ ማጥናቱ ደግ ነው። የሚገርምህ እኮ በእኛ ባህል እኮ ይሄ ነገር አዲስ አይደለም። እስቲ መለስ እንበልና ተመልከተው። አባቶች ጽሞና ይሻለሁ ብለው የሚያደርጉበት ጊዜ አለ። ገዳም ውስጥ ይሆናል፣ በሌላም ሃይማኖት ውስጥ እንዲህ አይነት የጸሎት የምስጋና ውስጥ ያሉ ሰዎች ልብ ብለን ስናያቸው እንደው ዝም ብለን ለእይታ እንኳን ቆሎ እየበሉ ከርመው ጸዳላቸው ሲያበራ የምናይበት ጊዜ ነበረ። የተለየ እውቀት፣ ውዝደም፣ ምስጢር፣ የህይወት ምስጢር የሚናገሩበት ነበረ። እና መለስ ብለን የራሳችንንም እስቲ እንመልከተው እላለሁ። እና በዚህ አጋጣሚ ፓራዳይም ሽፍት እንዴት እንደብለን እንደምንለው አላቅም። አንዳንድ ነገሮች ይህንበት መንገድ እረ እያስኬደን አይደለም። ሌላውም አገር እየከሰረበት የሆነውን ነገር እስቲ መለስ ብለን እንለውጠው ከልባችን እንሁን። እንደዚህ ቀላል ቀላል ነገሮች ላይ ብናተኩር መልስ ይሆነን ይሆን ለሀገራችን ለህዝባችን። በዚህ አጋጣሚ አንድ ተረት ልንገርህ። ምን ይባላል? ሁለት ጓደኛሞች ናቸው አሉ። አብረው መንገድ ጀምረው አንደኛው የቤቱ ቁልፍ ይጠፋበታል። የቤቱ ቁልፍ ይጠፋበትና በጣም ያዝናልና ወንድሜ ባክህን ይሄን ቁልፍ አፋልገኝ ይለዋል። እሺ ብሎ ይፈልጋሉ በፍጹም ሊያገኙት አልቻሉም። እና አፋላጊው ምን አለ? እንደው ባክህ ወዳጄ ይሄንን ቁልፍ የጣልከው እዚህ ጋ ነው እንዴ ይለዋል። አይ የጣልኩትማ እዛ ጨለማው ጋ ነው፣ እዚህ ግን ብርሃን ስላለ እዚህ ጋ እናገኘዋለን ብዬ ነው።
በጠፋበት ቦታም ባይሆን ብርሃኑ ወዳለበት መጥተዋል።
አዎ እዛም ፈልግ ብለው አሉ ይባላል። እና ምን ማለቴ ነው? ብዙ ጊዜ የጠፋብን ነገር ጨለማ ውስጥ ነው ወይ? እስቲ ቤዚክ የሆነ ነገር ጋ እንመለስ። የግድ መብራቱ ጋር ብቻ መፈለግ የለብንም ለማለት ፈልጌ ነው። እና አንዳንዴ ይሄ የኢስተርን እና የወስተርን ፍልስፍናዎች ቢያጓትቱንም እስቲ እንመለስኛ የራሳችን ጨለማው ጋር።
አራቱም ያሉ ይመስላል። ምንም እንኳን ቀደም ብዬ እንዳነሳሁት የምስራቁ ፍልስፍና የተጻፈበት ብዙ የተነገረበት በተለይ እንደ ፍልስፍና አቅጣጫ ተደርጎ የተከተሉት ይሁን እንጂ ምስጋናውም አለ። በየትኛውም ሃይማኖት ዘርፍ ያሉ ሰዎች ያመሰግናሉ ፈጣሪያቸውን፣ ወይ ጥሩ ያደረገላቸውን ሰው ወይ መልካም ነው ያሉትን። ጥሞናው አለ እንግዲህ ምን ያህል የዕለት ተዕለት ጉዳይ ያደርጉታል። መንፈሳዊ ህይወት ውስጥ ያሉት ዋና ነገራቸው ይሆናል። እንዳሉት ሁሉ እንግዲህ ያተነፋፈሱም ነገር መላመድ የሚቻል ነው። ይህን ጥያቄ አሁንም ወደ ሌላ ርዕስ ከመሻገሬ በፊት፣ ብዙ ውጥረት ያለበት ሀገር ነው አሁንም የኢትዮጵያን ጉዳይ ስናወራ ከእለት ወደ እለት እየባሰ ብዙ የተደራረቡ ችግሮች ያሉበት ነው። ለዚህ አይነት ሩቅ ለሚመስል ሀሳብ ጊዜም ቦታም የማይሰጥበት ሁኔታ አለ። በአንጻሩ ደግሞ መረዳት የሚችለውም ይሄው ውጥረት ውስጥ ያለ ሰው ሊሆን ይችላል። እሱን እንዴት እናዛምደዋለን? አንድ ሰው እኔ በጣም ብዙ የሚያሳስብኝ ብዙ ነገሮች አሉ፣ የዕለት ኑሮዬን፣ ህይወቴን፣ ሰላም ወጥቼ መግባቴን ማላውቅበት ሁኔታ ውስጥ ሆኜ ይሄ እንደው አጉል ቅንጦት ነው ብሎ ሊያስብ ይችላል። እርሶ ደግሞ የለም ይሄ የከፋ ውጥረት ውስጥ ያለ ሰው የሚያስፈልገው ነው፣ ለሱ ነው እንደውም የሚያስፈልገው ይሉናል። እንዴት ቀረብ ያደርጉለታል ይሄን ጥያቄ ለሚያነሳ ሰው?
ትክክለኛው የሚያስፈልገው እንደውም አሁን እኛ ነን ይሄ የሚያስፈልገን፣ ይሄ ውጥረት ያለብን። እንግዲህ መለስ ብዬ ሌላ ተረት ላወራህ ነው። አንድ ሰው አሉ በጣም በደነዘ መጋዝ ትልቅ እንጨት ሊቆርጥ ይገዘግዛል አሉ። እና አንድ መንገደኛ አየውና ወንድሜ ምን ነው ይሄ መጋዝ እኮ ደንዟል፣ ቆም ብለህ ብትስለው ቢለው፣ አይ እኔ እኮ ጊዜ የለኝም፣ ጊዜ ስለሌለኝ ለምን ታቋርጠኛለህ ብሎ መገዝገዝ ጀመረ ይባላል። እና አንዳንድ ጊዜ መጋዛችንን መሳል ብዙ ያስቆርጠናል። ድንቅ ሆነን የተፈጠርነን በቃ የመጀመሪያው ይሄ ማንን የምንለው ሰው መሆናችን ድንቅ የሆነነን እና ለብዙ መፍትሄ ሊሰጥ የሚችል እኛ ውስጥ ያለው ማንነት ነው ብዬ አምናለሁ። እና ለሱ ቆም ብለን እናዳምጠው። ከምንም ችግር የበለጠ ሊያወጣን የሚችል እሱ ነው። እና እሱ ደግሞ ትንፋሻችን ነው። የሚገርመው ይመስላል ቅንጦት ይመስላል፣ አይደለም። እንደው እህቴ ወንድሜ ቢቸግርህ መጀመሪያ እስቲ ከልብህ ምከር። 97% ፍርሃ እግዚአብሔር አለን የምንል ሰዎች ነን አገራችን። እና በምንም ሃይማኖት ውስጥ ሆነን በአምሳሉ ተፈጠርን የምንለው ሰዎች እሱ በቂ ነው። በቃ እሱ በቂ ነው። ከቁሱ በፊት እሱ በቂ ነው። እሱ ነው ሊያሻግረን የሚችለው። እና ግድ የለም ሞክሬው ነው የምለው።
መልካም ዶክተር ሰላም አክሊሉ እዚህ ስቱዲያችን ብቅ ብለው በዚህ ጉዳይ ለመወያየት አዲሱን ዘመቻዎችንም በቅጡ ለማስተዋወቅ ስለተገኙ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
ቴንክ ዩ።
አድማጮች ከዶክተር ሰላም ጋር የጀመርነው ወግ አልተቋጨም።